በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የተወደዳችሁ የእግዚአብሔር ቤተሰቦች፣ የእግዚአብሔር አብ፣ የእግዚአብሔር ወልድ፣ የእግዚአብሔር መንፈስ ቅዱስ ቡራኬ ከሁላችሁ ጋር ይሁን። አሁን የምንገኝበት ዘመን ዘመነ ጽጌ የተሰኘው ሲሆን ይህ ሰንበት ደግሞ የዚሁ የዘመነ ጽጌ ሁለተኛ ሰንበት ተብሎ ይጠራል። ለዚህ ሰንበት አስተንትኖና መንፈሳዊ ምግብ የሆነን ዘንድ የምናነበው የሉቃስ ወንጌል ምዕራፍ 12 ከቁጥር 16 እስከ 31 ያለው ነው። ይህንን የወንጌል ክፍል በየቤታችሁ ሆናችሁ በጸሎት መንፈስ በእግዚአብሔር መንፈስ አጋዥነት ሆናችሁ በማስተዋል እንድታነቡት መንፈሳዊ አደራዬ ነው። የዛሬ አስተምሯችን መሪ ቃል ደግሞ አስቀድማችሁ የእግዚአብሔርን መንግሥት ጽድቁንም ፈልጉ ይህም ሁሉ ይጨመርላችኋል የሚለው ነው። ሉቃስ ወንጌል ምዕራፍ 12 ቁጥር 31። በስብከተ ወንጌል አገልግሎት ውስጥ መምህሮቻችንና ካህናቶቻችን ወይም ቃለ እግዚአብሔርን በማስተማሩ ተግባር የተሰማሩ ሁሉ ስለ እግዚአብሔር መንግሥት ቀዳሚነት ነግረውናል፣ አስተምረውናል፣ ብዙ ጊዜም ሲሰበክ አዳምጠናል። ዛሬ በምናነበውም ወንጌል ጌታችን ይህንኑ መልእክት ያስተላልፍልናል። አስቀድማችሁ የእግዚአብሔርን መንግሥት ጽድቁንም ፈልጉ፣ ሌላው የሚያስፈልጋችሁ ሁሉ ይጨመርላችኋል። በዚህ የወንጌል ክፍል ኢየሱስ ሉቃስ 12 ከ14 እስከ 15 የሁለት ወንድማሞቾችን በንብረት የመጣላት ጉዳይ መነሾ በማድረግ የሰው ሕይወት ባለው ሀብት ላይ የተመሠረተ ስላልሆነ ከስግብግብነት ካልጠግባይነት መራቅ እንደሚያሻ ይናገራል። ከዚያም አለፈው ይልና የአንድን እርሻው ብዙ ምርት ያስገኘለትን ሀብታም ሰው ሞኝነት ምሳሌ በማድረግ ከመጠን ባለፈ መልኩ ለዕለት ኑሮ መጨነቅ፣ ለዕለት ኑሮ ብቻ መጠበብ፣ ፈጣሪ ራሱ መኖሩን እስከ መርሳት፣ ላይመግበን ወደዚህ ዓለም እንዳመጣን አድርገን እስከ መቁጠር በሚደርስ መልኩ መጨነቅ ረብ እንደሌለው ያስተምረናል። ይህ እርሻው ብዙ ምርት ያስገኘለት ሰው ቀደም ባለው ትምህርታችን ላይ አንስተነዋል። ምርቱን የሚያከማችበት ቦታ ነበር ያስጨነቀው። ከዚያም ባሻገር ከዚህ በኋላ ለእኔ ለነፍሴ ብይ ጠጪ እላታለሁ፣ ተደሰቺ እላታለሁ፣ እረፍት አድርጊ እላታለሁ። ከዚህ በኋላ ምንም የሚያሳስበኝ ነገር የለም፣ ምክንያቱም የምበላው ብዙ ምግብ አግኝቻለሁ እያለ ስለ ራሱና ስለ ራሱ ብቻ የሚያስበውን ሰው በመንቀፍ ለኑሮ እንደዚህ እዚህ ደረጃ ላይ በደረሰ መልኩ እንዳንጨነቅ ጌታችን ኢየሱስ ክርስቶስ ያስተምረናል። እዚህ ላይ እንግዲህ አንድ ጥያቄ ማንሳት ተገቢ ነው። ለዕለት ኑሮ የማንጨነቅ ከሆነ ኑሮ ምን ትርጉም አለው? ለዕለት ኑሮ የማልጨነቅ ከሆነ ለምንስ እኖራለሁ? ይህንን በተመለከተ ምንድን ነው ኢየሱስ የሚለን? ምንድን ነው የሚያስተምረን? ሳልኖርስ፣ በሕይወት ሳልሆንስ እንዴት አድርጌ ነው የእግዚአብሔርን መንግሥት በቅድሚያ መፈለግ የሚኖርብኝ? የእኔ ሕይወት ነው የሚቀድመው ወይስ የእግዚአብሔርን መንግሥት መሻት? ለዕለታዊ ኑሮ የሚያስፈልጉኝስ ነገሮች ከየት ይመጣሉ ካልጣርኩ፣ ካልለፋሁ፣ ካልተጨነቅኩ? አስቀድማችሁ የእግዚአብሔርን መንግሥት ፈልጉ ይላል ቃሉ። ለምንድን ነው የምንፈልገው? ለምን መቅደም አለበት የእግዚአብሔር መንግሥት? ለምን የእግዚአብሔር ጽድቅ፣ ፍትሕ፣ ፍቅር የመሳሰሉት የእግዚአብሔርን ባሕሪ የሚያንጸባርቁ ነገሮች ለምንድን ነው አስቀድሜ እነሱ መሻት ያለብኝ? በውል ትርጉሙን የማላውቀውን ነገር እንዴት ነው ቅድሚያ የምሰጠው? ብዙ ርቀት ሳንሄድ ቀላሉና መሠረታዊ የሆነው ምላሻችን ዐይናችን የሚያየው ልቦናችንም የሚያውቀው መልስ ነው። ይሄ ምንድን ነው? የብዙ ሺህ ዘመናት ታሪክ እንደሚያሳየው ሰዎች ስንባል በየትኛውም ዘመነ መንግሥት ብንኖር ራሳችንን ፍጹም በሆነ መልኩ መርተንም አስተዳድረንም አናውቅም። አሉታዊ የሆነ አቋም አለኝ ማለት አይደለም። አንድ ህልም ሁል ጊዜ ሌላ ህልምን ስለሚስብ ነው። ምኞታችን ወሰን ስለሌለው ነው። ወደ በኋላ ላይ እመጣበታለሁ። ብዙ መንግስታት መጥተዋል በጊዜያቸው ማልፈዋል መልካም ያደረገ መልካም ያላደረገ ሁሉ አልፏል የሰውን ጥያቄ ግን ሙሉ በሙሉ አልመለሰም የትኛው መንግስት የትኛው ማስተዳደር የትኛው የፖለቲካ መስመር ያዘ ለሰው አንድ ነገር ቢሰጥም መልሶ መውሰድን ደግሞ የሚያውቅ ፕሮግራም ነው የሚነደፈው ስለዚህ በታሪካችን በብዙ ሺ የሰው ልጅ ታሪክ ሰው አፎይ ብሎ ሙሉ በሙሉ በቃኝ ብሎ የኖረበት ዘመን አለ በያልገምት በአንጻሩ በታሪክ እስከዛሬ ያልወደቀ ነገር ደግሞ አለ ጥቂቶች ብቻ እየፈለጉት ያሉ ይህ ያልወደቀው ምንድነው የእግዚአብሔር መንግስት ብቻ ነው ከዘላለም እስከ ዘላለም ከዘመናት በፊት ነበር አሁን በዘመናችን አለ ወደፊትም ይኖራል በቃ ይህ ነው ጥቂቶች የሚፈልጉት ሊወድቅም ሊሻርም ሊለወጥም የማይችል ጽኑ የሆነ ትክክለኛ ፍጹም የሆነ መንግስት ለሁሉ መልስ ያለው ሆኖ ሳለ ቅድሚያ የሚሰጠው ነው የጠፋ ዓለማችን በተለይ በአሁኑ ወቅት ያያዘችው ነገር ቢኖር ምንድነው እግዚአብሔርን ከፈጠረው ዓለም ውስጥ ማባረር ውጪ ማድረግ ነው አልተሳካላትም አይሳካላትም ግን በሃይማኖት ሰበብ ብዙ ነገሮች ይካሄዳሉ በእግዚአብሔር ስም ብዙ ግፍ ይፈጸማል ያ ግን ትክክለኛው እግዚአብሔር መንግስት የማስፋፋት መንገዱ አይደለም በአንጻሩ አሁን እንዳልኩት እግዚአብሔርን ከዓለም ውጪ ለማድረግ የሚደረግ ጥረት ነው አልተሳካም ባለፉት ዘመናት አሁንም እየተሳካ አይደለም ወደፊትም አይሳካም ምክንያቱም እግዚአብሔርን የሚገዳደረው ምንም አይነት ኃይለ ስለሌለ በጥላቻ በግፍ በመለያየት መንፈስ ወዘተርፈ አማካኝነት እግዚአብሔር እንዲረሳ እግዚአብሔር እንዲቀር እግዚአብሔር እንዲጠላ መንግስቱም እንዳይፈለግ ታደርጋለች ዓለም ዛሬ አንዳንዶች የሰውን ህይወት አሻሻለን እያሉ ቀና መንገድ ያሳዩ መስሏቸው ሞቱን ይደግሱለታል ጠቢቡ ሰለሞንም ይህን በተመለከተ እንዲህ ነበር ያለው ለሰው ቀና መስሎ የሚታይ መንገድ አለ በመጨረሻ ግን ወደ ሞት ያደርሳል ይላል መጽሐፈ ምሳሌ ምዕራፍ 14 ቁጥር 12 ላይ ነቢዩ ኤርሚያስም ሰው በእግዚአብሔር እንጂ ባለው ሀብትም ይሁን ባለው ዕውቀት ላይ ብቻ ተማምኖ አካሄዱን የቀናች ህይወቱም የተሳካች ማድረግ የማይችል ደካማ እንደሆነ ነው የሚናገረው በትንቢተ ኤርሚያስ እንዲህ ነው የምናነበው እግዚአብሔር ሆይ የሰው ህይወት በራሱ እጅ እንዳልሆነች አካሄዱንም በራሱ አቃንቶ ሊመራ እንደማይችል አውቃለሁ ይላል ትንቢተ ኤርሚያስ ምዕራፍ 10 ቁጥር 23 ላይ ስለዚህ ሰው የሚያቋቁማቸው መንግስቶች በሙሉ ራሱን በትክክል እንዲመራ የሚያደርጉት አይደለም ስለዚህ እግዚአብሔርን ያላስቀደመ ሰባዊው አስተዳደር ሁሉ ወዳቂ ነው ትንሽ ነገር አሳይቶ ብዙ የሚወስድ በታሪካችን አይተናል ይሄንንም ኢየሱስ አስቀድሞ ተናግሮታል እንደዚህ የዚህ አይነት መንግስት ዘለቀታ እንደሌለው ተንብዮታል በስጋና በደም ብቻ የሚመራ መንግስት ሰባዊ ነውና ምድራዊውን ብቻ ይመለከታልና ይናወጣል ይረበሻል ረፍት ያጣል በመጨረሻ ይወድቃል ትንቢቱ እንዲህ ነው የሚለው ጌታችን ኢየሱስ ክርስቶስ በዚያን ጊዜ ይላል በዚያን ጊዜ ዓለም ከተፈጠረ ጀምሮ እስከ ዛሬ ድረስ ሆኖ የማያውቅ ከዚያም በኋላ የሚስተካከለው የሌለ ታላቅ መከራ ይሆናል። ማቴዎስ ወንጌል ምዕራፍ 24 ቁጥር 21 ላይ ምናነባው ነው። በቃ ይሄ የሰው መንግስት ነው። ምክንያቱም አንዱ ሌላውን ስለማያምን የግድ ሌላውን ማሳደድ መኖር መቻል ይኖርበታል። ስለዚህ እርስ በርሱ ስለማይስማማ ይወድቃል። መቼም በመማርና በመራራት አይታማምና እግዚአብሔር እነዚያን ቀኖች ፈቃዱን ለመፈጸም ለሚተጉ ሰዎች ሲል እንደሚያጥሩ ወንጌላዊው ጽፎልናል ማቴዎስ 24 22 ላይ የእግዚአብሔር መንግስትና ጽድቅ እንዴት ነው የምንፈልገውና የምናገኘው ታዲያ ደገኛይቱ የወንጌል ትምህርት ለዚህ መልስ አላት መምህሯ ኢየሱስ ያለው መመሪያ ሰጥቷታል ባስተምሮ ውስጥ ይህን ደግሞ ማርቆስ ወንጌላዊው እንዲህ ሲል ጽፎታል ጊዜው ደርሷል ዘመኑ ተፈጽሟል ዘመኑ አልቋል የእግዚአብሔር መንግስት ቀርባለች ንስሐ ግቡ በወንጌልም እመኑ መቀጭ ነች የወንጌሉ ህግ የእግዚአብሔር መንግስት እንድንሻ የምትታበረታታን ብርሃናችን ማርቆስ 1:15 ላይ ታገኙታላችሁ ይህ ንጹህና ጽኑ የእግዚአብሔር መንግስት እንሻው ምንገባበትም ዘንድ እኒህ ሁለት ነገሮች የግድ አስፈላጊ ናቸው። መሰረታዊ ነገሮች ስለሆኑ ንስሐና እምነት። አንዳንድ መስሪያ ቤት ስራ ለማግኘት አንዳንድ ቦታ ለማግኘት ጉቦ ሳይሆን ወደ እግዚአብሔር መንግስት ለመግባት ራስን ማንጻትና ያንን ሰላም ያንን ደስታ ያንን እርካታ በምትሰጠው ወንጌል ማመን ነው የሚያስፈልገው። በቃ እግዚአብሔር ከሰዎች የሚፈልገው ይሄንን ነው፣ ንስሐና እምነት። ንስሐ ኃጥእን ጻድቅ የተዳደፈው ንጹህ ያደርጋል። እምነት ደግሞ ልቦናውን ያበራውና እውነትን ይገልጽለታል። እውነትን የያዘ ደግሞ እግዚአብሔር አለው ማለት ነው፣ እግዚአብሔርን የያዘ ማለት ነው። ንስሐ መግባት የሚያስፈልገንም በሰባዊ መንገዳችን ብዙ ስላጎደልንና ወድቀን ስለተገኘን ነው። ከክብራችን እግዚአብሔር ከሰጠን ክብር እግዚአብሔር ከሰጠን ቦታ ዝቅ ብለን ወርደን ስለተገኘን ነው። በራሳችን መንገድ መጓዙ አዋጭ ሆኖ ስላልተገኘ ንስሐ መግባት ተገቢ ሆኖ ተገኝቷል። ሐዋርያው ደግሞ ለዚህ ምላሽ አለው። ሰው ለምን ንስሐ እንደሚገባ ስለ ንስሐ አስፈላጊነት ቅዱስ ጳውሎስ እንዲህ ነው የሚለው፣ ሁሉ ኃጢአትን ሰርተዋልና የእግዚአብሔርም ክብር ጎድሎባቸዋል ይላል ሮሜ 3:23 ላይ። የእግዚአብሔር ክብር፣ የእግዚአብሔር ጸጋ፣ የእግዚአብሔር ፍቅር፣ የእግዚአብሔር መሐሪነት፣ የእግዚአብሔርን ቸርነት በውስጣችን እንዲያድግ ለማድረግ መልሶ ለማግኘት የእግዚአብሔር ልጅ እና የመንግስቱ ወራሽ ለመሆን መመለስ ንስሐ መግባት ያስፈልጋል ማለት ነው። ሰው ንስሐ የሚገባው እግዚአብሔር ከመደበለት ቦታ ወርዶ ስለተገኘ ነው። በማይገባው ቦታ ስለተገኘ ነው። ክብሩን ትቶ የውርደትን ቦታ ስለመረጠ ንስሐ አስፈለገው። ንስሐ ሲገባ ደግሞ የእግዚአብሔርን ጽድቅ ፈለገ፣ የእግዚአብሔርን መንግስት ፈለገ ማለት ነው። ከዚህ በፊት እንዳልነው ለዕለት ኑሮ በጭራሽ አታስቡ ሳይሆን፣ እንደውም ሐዋርያው ምንድን የሚለው ሊሰራ የማይወድ አይብላ ይላል አይደለም፣ በሁለተኛ ተሰሎንቄ ምዕራፍ 3 ቁጥር 10 ላይ። ስለዚህ በጭራሽ አታስቡ፣ እጅና እግራችሁን አጣምራችሁ ቁጭ በሉ ተኙ አይደለም መልእክቱ። በዚህ ሐሳብና ትጋት ውስጥ ሁሌ እግዚአብሔር ይጨመርበት ነው። ለኑሮ ስናስብ እንደ እግዚአብሔር ፈቃድ እግዚአብሔር በውስጡ ይግባ፣ ሐሳባችንን እንዲባርከው፣ አእምሯችን እንዲያበራልን፣ መንገድ እንዲያሳየን። ካልሆነ ሥጋ ደግሞ የሥጋን ነገር ብቻ ነውና የሚያስበው መጨረሻው ጥፋት ነው። የሰው ምኞቱ ማለቂያ ማብቂያ የለውምና ይህ ነገር ከእግዚአብሔር የሚያርቀን እንደሆነ ነው መጽሐፍ የሚያስተምረን። ለኃጢአት የተገዛ አእምሮ ከእግዚአብሔር ጋር ጠበኛ ነው፣ ለእግዚአብሔር ሕግ አይገዛም መገዛትም አይችልም ይላል ሮሜ 8:7 ላይ። ይህን ደግሞ ወደ መሪ ቃላችን ስናመጣው አስቀድማችሁ የእግዚአብሔርን መንግሥትና ጽድቁን ፈልጉ ወደሚለው ስናመጣው ልቡ ማእምሮውን በዚህ ዓለም ነገሮችና በአፍቅሮተ ንዋይ የተሞላ ሰው የእግዚአብሔር መንግሥትና ጽድቁን የሚፈልግበት ጊዜም በጎ ፈቃድም የለውም። ስሜቱ ይጠፋል፣ መንፈሱ ይሞታል። እንዲሁ ተራ መመላለስ እንጂ ተራ የቃላት ልፍለፋ እንጂ በውስጡ በእርግጥ ያ በጥምቀት የተቀበለውን ጸጋ የማሰራቱ ፍላጎት የመነሳሳት መንፈስ የሞተ ነው። ይህ ከሆነ ደግሞ እንዲሁ እንደ ባዘነ ለህልፈት ይበቃል ማለት ነው። በአንጻሩ ግን የእግዚአብሔርን ጽድቅ የሚያስቀድም ለእርሱ እግዚአብሔር ሥራውን ይሠራለታል። እኛ የእሱን ሥራ ስንሠራ፣ እኛ የእሱን ፈቃድ ለመፈጸም ስንተጋ፣ እርሱ ደግሞ በማናስበውና በማንጠብቀው መንገድ ይመግበናል። የጠየቅነውን ብቻ ሳይሆን ያስፈልጋቸዋል የሚለውን ሁሉ ጨምሮ ይሰጠናል። ምክንያቱም በወንጌሉ ብሎታል፣ እነዚህ ሁሉ ነገሮች እንደሚያስፈልጋቸው የሰማይ አባታችሁ አስቀድሞ ያውቃል። ከዚህ ቀደም በተላለፉልን አስተምሮዎች እግዚአብሔር በእንጀራ የማይታማ አምላክ ነው ብለን ደጋግመን ተነጋግረንበታል ስለዚህ ለእግዚአብሔር ምግብ መስጠት ትልቅ ቁም ነገር አይደለም። ምክንያቱም እሱ የከፈታትን ጉሮሮ እሱ ይዘጋታል። ጉሮሮን ከፈጠረ በዛ በጉሮሮ ውስጥ የሚያልፈውንም ያዘጋጃል። ለእግዚአብሔር ያ ድንቅ አይደለም። እግዚአብሔር የሚገደው እግዚአብሔር የሚያሳስበው ነገር የነፍሳችን ድህነት ነው። ምግብ ሥጋን ለማቆም ብቻ ነው። ስለዚህ ለዕለታዊ ኑሯችን አስፈላጊ የሆኑ ነገሮችን ማዘጋጀትን ያውቅበታል። እሱ የእሱን ፍቃድ እንድንፈጽም የእሱን ሥራ እንድንሠራ በእሱ መንገድ እንድንሄድ ሲፈልግ የእኛን ሥራ ለመሥራት እቅዱ ስለሆነ ነው። እኛ እሱን ሥራን ስንሠራ እሱ የእኛን ይሠራልናል። በእግዚአብሔር አሰራር እንደዚህ ነው። ሁልጊዜ ሥራችንን ይሠራልናል። ራሳችንን እንጠይቅ። ወደ ጓዳችን እንግባና ወደ ህሊናችን እንግባና በርግጥ እግዚአብሔርን መንግስት እየፈለግን መሆኑን እንዴት ነው የምናውቀው? እንዴት እናውቃለን? ለዚህ መልሱ እንደገና ሌላ ጥያቄ ማንሳት ነው። ምክንያቱም አሁን በምናነሳው ጥያቄ ውስጥ መልሱ ስላለው ነው። በጥያቄ ውስጥ መልስ አለ። አሁንም ራሳችንን እንዲህ ብለን ጠይቅ። እስቲ ኃይሌንና ጉልበቴን በቅድሚያ የማጠፋው ምን ላይ ነው? እግዚአብሔር ማስተዋል ሰጥቶኛል፣ እውቀት ሰጥቶኛል። የያዝነውን ይዘናል። በምትኖሩበት በምትሰሩት በህይወት ምርጫችሁ ሁሉ እስቲ ወደ ራሳችሁ መንገድ ተመለሱና ምን ላይ ነው ጉልበታችንን እያጠፋን ያለ ነው? ምን ላይ ነው አቅማችንን እያጠፋን ያለ? ምን ላይ ነው ኃይላችንን እያጠፋን ያለ ነው? ጉዞዬንና ገንዘቤንስ በሚጠፋው ቁሳዊ ነገር ወይም ድርጊት ላይ ነው የማባክነው ወይስ ዘላለማዊ ህይወትን በሚያስገኙልኝ ነገሮች ላይ ነው? ልባቸውን፣ ህሊናቸውን፣ ሙሉ ኃይላቸው፣ ሙሉ ፈቃዳቸውን በእግዚአብሔር ላይ ላሳረፉ ሰዎች የወንጌል ቃል ኪዳን ምንድን ነው የሚለው? እነዚህ ነገሮች ሁሉ ይጨመሩላቸዋል። በቃ ደጋግመን የምንለው ይህንን ነው። ልባችን፣ ህሊናችን፣ ነፍሳችን በእግዚአብሔር ላይ ከሆነ ካልሆነ ግን ቅድም አንስተነዋል፣ መቅበዝበዝና እረፍት ማጣት ብቻ ይሆናል። ምክንያቱም ልብ ማረፍ የሚችለው በእግዚአብሔር ነው። ይህንን አስመልክቶ ነው አፍሪካዊ ቅዱስ ለአንተ ፈጥረህናል የሚለው። ለአንተ ፈጥረህናል፣ ልባችንም በአንተ እስካላረፈ ድረስ እረፍት የለውም። ስለዚህ ልብንም መንፈስንም የሚያሳርፍ እግዚአብሔር ነው። ምክንያቱም መልስ እየሰጠ የሚሄድ አምላክ ስለሆነ በሰው በራሱ ጭንቀት ለራሱ መልስ መስጠት የማይችለው ቢሰጥም ጊዜያዊ መልስ ነው። ተመልሶ ወደ ጭንቀቱ ይገባል። ዛሬ ሰውን እውቀቱ አላሳረፈውም። የጦር መሳሪያ ክምችቱ አላሳረፈውም። ሀብቱ አላሳረፈውም። መልኩ አላሳረፈውም። ስልጣኑ አላሳረፈውም። አለኝ የሚለው ነገር ሁሉ አላሳረፈውም። የበለጠ ጭንቀትና ፍርሃትን ነው እየፈጠረበት ሄደው። በዓለማችን ስንት የጦር መሳሪያዎች ተፈበረኩ? ስንት የዘመኑ ቴክኖሎጂ ውጤት የሆኑ ዓለምን በሰከንዶች ሽርፍራፊ ውስጥ ለማጥፋት የሚችሉ መሳሪያዎች ፈለሰፈ ሰው። ግን ትልቅ ደረጃ ጥበብ ላይ የደረሰ መሰለው እንጂ ሕይወቱን የበለጠ ስጋት ውስጥ ነው የጨመረው። ስለዚህ ይሄ እውቀት በተሳሳተ መልኩ ስለተመነዘረ ለሰው እረፍት መስጠት አልቻለም። እግዚአብሔር ብቻ፣ አምላካችን ብቻ እንደ ታላቅ ባለጠግነቱ በክርስቶስ ኢየሱስ የሚያስፈልገንን ሁሉ ይሞላብናል፣ ይሰጠናል። ፊልጵስዩስ ምዕራፍ 4 ቁጥር 19 ላይ አንብቡት። ነገር ግን ምን እንደሚያስፈልገን ራሱ ያውቃል። ይህንን ነው ልናሰምርበት የሚገባው። ምን እንደሚያስፈልገን የሚያደርገውና ይህ አምላክ ደግሞ የሚያደርገውና የሚሰጠን የፈቀደውንና በፈቀደው ጊዜ ነው። ስለዚህ ማንም በእግዚአብሔር ጊዜ ውስጥ ገብቶ እግዚአብሔር ማስገደድ አይችልም። ማንም በዚህ ጊዜ ይህንን አድርግልን ብሎ ለእግዚአብሔር ቀን የሚቆርጥለት ቦታ የሚወስንለት የለም። ሲፈቅድ ብቻ ያደርጋል። ስለዚህ የአማኝ ተግባር ምንድን ነው? የአማኝ ተግባር በጸሎትና በትዕግስት መጠበቅ ነው። በትጋት ሀብትን የተመኛት ከሆነ ሀብትን ብቻ የሚያልም ከሆነ እሱ ምናልባት ሁሉን በማጣት ውስጥ ያሳልፈን ይሆናል። በእርግጥ ይሄ ሰብአዊ ባህሪ ነው። ብዙ ነገር እንመኛለን። ብዙ ነገር እንዲኖረን እንፈልጋለን። ያንን የተመኘን እንደሆነ ግን ምናልባት እግዚአብሔር በማጣት ውስጥ እንድናልፍ ይፈልግ ይሆናል፣ ያሳልፈን ይሆናል። የኢዮብን ፈተናዎች ማንበብ በቂ ይመስለኛል። ኢዮብ መጽሐፈ ኢዮብ ምዕራፍ አንድ ላይ ወይም ደግሞ ሰላማዊ ኑሮ ስንመኝ በስደት ውስጥ ሊያሳልፈን ይፈቅዳል። ልክ ኤልዛቤል ኤልያስን እንዳሳደደችው በአንደኛ መጽሐፈ ነገሥት ምዕራፍ 18 እና 19 ላይ አንብቡት። ኤልያስ ሰላማዊ ኑሮን የተመኘ የእግዚአብሔርን ሥራ ብቻ ለመሥራት ቀናተኛ የሆነ ነበረ። ግን ይሄ ፈተና መጣ፣ ስደት መጣበት። እንግዲህ እግዚአብሔር ሀብታም ሊያደርግ ሲፈልግ ቅድም እንዳልነው በማጣት ውስጥ አሳልፎ ሊያሳይህ ይፈልግ ይሆናል። ልክ እንደዩ ሰላም መረጋጋት ያለበት ሕይወት ለመኖር የሚናፍቀውን ደግሞ በስደት ውስጥ ያሳልፈዋል። በሁለቱም መንገድ በማጣትና በስደት እግዚአብሔር እነዚህን ሰዎች ኤልያስንና ኢዮብን ይመራቸው፣ የተሰበረ መንፈሳቸውንም ይጠግን ይመግባቸውም ነበር። በዚህ መሃል አሳልፎ በዚህ አሻግሮ ደግሞ ወደ እረፍት ያወጣል። በእሳትና በውሃ መካከል አሳለፈህ ወደ እረፍት አወጣህን እንደሚለው መዝሙረኛው ዳዊት። እንግዲህ ክርስትናችንን ስንኖር ቅደም ተከተሉን እንወቅበት። ሰጪውን ከያዝን ስጦታው በእጃችን ነው። ሰጪ ከሌለ ስጦታም የለም። ቢኖርም በህጋዊ በትክክለኛ መንገድ ያልመጣነውና ዘለቀታ የለውም በረከት የለውም። ስለዚህ አስቀድመን ወደ ምንጩ ከተጠጋን ከምንጩ የሚወጣው ሁሉ የኛ ነው። እግዚአብሔር አምላካችን እንደ ቅድስት ድንግል ማርያም እንደ ፈቃዴ ይሁን አንተ እንዳልከው ይሁንልኝ የሚል መንፈስ በውስጣችን ያሳደረልን አስቀድመን የእግዚአብሔር መንግስትና ጽድቅ የምንሻበትን የምንፈልገበትን ጸጋ ያብዛልን። ሰላም ወሰናይ።